Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 27 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ቆንጅ ይታይና
እኔም ሰሎሞን አባተንን። ጤና ይስጥልን ክቡራትና ክቡራን።
ኢትዮጵያ ውስጥ በሰብአዊ መብቶች ጥሰት አንድም የመንግስት አካል ወይንም ባለስልጣን ተጠይቆ እንደማያውቅ የሰብአዊ መብቶች ጉባኤ ተናገረ።
የሰመጉ መለያውና ግንባር ቀደም ተግባሩ በኢትዮጵያ የሰብአዊ መብቶችን አያያዝና ሁኔታ መከታተል፣ የሚፈጸሙ የሰብአዊ መብት ጥሰቶችን ማጣራትና በማስረጃ የተደገፉ መግለጫዎችን ማውጣት ነው።
የሰመጉ ዳይሬክተር አቶ ብጻአተ ተረፈ ናቸው የሰማችኋቸው። የድርጅታቸውን 25ኛ ዓመት አስመልክቶ የተጠናቀረ ዘገባ በመጽሔት ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በቢሾፍቱ ሆራ አርሰዴ ሐይቅ በዓመታዊው የእሬቻ በዓል ላይ ባለፈው እሁድ ትርምስ ከተቀሰቀሰ በኋላ የብዙ ሰው ሕይወት መጥፋቱን ተከትሎ በበርካታ የኦሮሚያ ክልል ከተሞች አለመረጋጋቱ እየተባባሰ መምጣቱን ያስገነዘቡት የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ሩፐርት ኮርቪ ተቃዋሚዎች ከሁከት አድራጎቶች እንዲቆጠቡና ሁከትን እንዲያወግዙ ጠየቁ። የጸጥታ ኃይሎችም ቢሆኑ ዓለም አቀፍ የሰብአዊ መብቶች ድንጋጌዎችንና ደረጃዎችን ማክበር እንደሚገባቸው ቃል አቀባዩ አሳስበዋል። በእሬቻ በዓል ላይ ከተቀሰቀሰው ተቃውሞ በኋላ ከጸጥታ ኃይሎች ሲሸሹ ገደልና ጉድጓድ አለያም ሐይቁ ውስጥ እየገቡ ብዙ ሰዎች መሞታቸውን ያመለከቱት የከፍተኛ ኮሚሽነሩ ቃል አቀባይ ሩፐርት ኮልቪ የሁከቱ ሁኔታ እየተባባሰ የመጣው በከፊልም የመንግስት ባለስልጣናት በበዓሉ ላይ ስለተከሰቱት ሁኔታዎች በሚሰጧቸው ማብራሪያዎች ላይ ሰው እምነት በማጣቱ ሊሆን እንደሚችል ተናግረዋል። በተጨማሪም በተፈጠረው ሁኔታ የሞቱት ሰዎችን ቁጥርም ሆነ በወቅቱ የጸጥታ ኃይሎች ያሳዩትን ምግባር በተመለከተ እጅግ በጣም በተለያየ ጽንፍ የሚሰጡት መግለጫዎች ለተቃውሞ መባባስ ምክንያት ሳይሆኑ እንዳልቀሩም ተንትነዋል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነሩ ቃል አቀባይ አያይዘው በእሬቻ በዓል ላይ የተከሰተው ምን እንደሆነ በትክክል ለማወቅ ነጻ ምርመራ እንዲካሄድ አሳስበዋል። በእሁዱም ብቻ ሳይሆን ካለፈው ህዳር አንስቶ በተካሄዱት ተቃውሞዎች ዙሪያ የተፈጠሩት በርካታ የሁከት ሁኔታዎች ተጠያቂነት የት ጋር እንዳለ መረጋገጥ እንዳለበትም አሳስበዋል። የኢትዮጵያ መንግስት በአዲስ አበባና በሌሎችም የሀገሪቱ አካባቢዎች የሞባይል መገናኛ አገልግሎቶችን ከማቋረጥ ይልቅ እየተባባሰ ላለው ውጥረት መፍትሄ የሚሆን ተጨባጭ እርምጃ ቢወስድ ነው የሚሻለው ሲሉም አሳስበዋል። በተለይም ነጻ ታዛቢዎች ወደ አማራና ኦሮሚያ ክልሎች ገብተው ሁሉንም ወገኖች በማነጋገር ያለውን ተጨባጭ ሁኔታ እንዲያጣሩ መንግስቱ እንዲፈቅድ አሳስበዋል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ኢትዮጵያ በሰብአዊ መብቶች ጥበቃ ግዴታዎቿ መሰረት ወደ ተጠቀሱት ክልሎች ለመግባት ፈቃድ እንድትሰጥ ኮሚሽኑ ባለፈው ነሐሴ መጠየቁን አስታውሰው አሁንም በድጋሚ ይህንኑ እንማጸናለን ብለዋል። በሁለቱም ክልሎች በርካታ ሰዎች እየታሰሩ ስለመሆኑ የሚደርሱን ሪፖርቶች አሳስበውናል ያሉት ቃል አቀባዩ መንግስቱ ሐሳባቸውን የመግለጽ መብታቸውን በመጠቀማቸው ምክንያት ያሰራቸውን እንዲፈታ ጠይቀው ተቃውሞና ትችትን ማፈን ውጥረትን ከማባባስ የተለየ ውጤት የለውም ብለዋል።
ትናንት ያረፉት በተለያዩ የመንግስት መስሪያ ቤቶች በከፍተኛ የኃላፊነት ቦታዎችና በባለሙያነትም ሲያገለግሉ የኖሩት ከቅንጅት ለአንድነትና ለዲሞክራሲና ከመላ ኢትዮጵያ አንድነት ድርጅት መኢአድ መስራቾችና መሪዎች አንዱ የነበሩት የአቶ ኃይሉ ሻውል አስከሬን ወደ ኢትዮጵያ እየተወሰደ መሆኑ ተገለጸ። በሙያቸው መሐንዲስ የነበሩት አቶ ኃይሉ ሻውል በ80 ዓመት ዕድሜያቸው ትናንት ያረፉት በሕክምና ሲረዱ በነበረባት ታይላንድ መሆኑ ታውቋል። አቶ ኃይሉ ሻውል ራሳቸው በጻፉት መጽሐፍ ላይ እስር ቤት ሳሉ በገጠማቸው ቅዝቃዜ ምክንያት አከርካሪያቸው ላይ ሕመም ይሰማቸው እንደነበር አማረዋል። ላለፉት ሁለት ዓመታትም በብርቱ ሲታመሙ መቆየታቸው ተገልጿል። አቶ ኃይሉ ሻወል በተለይ በ97ቱ ምርጫ ከፍተኛ ተቀባይነት አግኝቶ የነበረውን ቅንጅት ለአንድነትና ለዲሞክራሲ በሊቀመንበርነት የመሩ እንደነበሩ የመላ ኢትዮጵያ አንድነት ድርጅት መኢአድ ለቪኦኤ በሰጠው መግለጫ አስታውሷል። የአቶ ኃይሉ ሻወልን የህይወት ሁኔታ፣ የአሟሟታቸውን ሁኔታ እንደዚሁም የቀብሩን ስነ ስርዓት እየተከታተልን በስፋት እንዘግብላችኋለን።
ሌላም ዜና አረፍታለን። የህብረተሰባዊት ኢትዮጵያ ጀግና ሜዳይ ተሸላሚ የነበሩት ብርጋዴር ጀነራል ለገሰ ተፈራ ትናንት አርፈዋል። ብርጋዴር ጀነራል ለገሰ አሜሪካ ውስጥ በሕክምና ሲረዱ መቆየታቸውን ለቤተሰቡ ቅርበት ያላቸው ምንጮች ለቪኦኤ ገልጸዋል። ጀነራል ለገሰ ተፈራ ከሐረር የጦር አካዳሚ በ1959 ዓ.ም ተመርቀው የኢትዮጵያ አየር ኃይልን መቀላቀላቸውንና የጀት አብራሪና መምህር ሆነው ማገልገላቸውን የህይወት ታሪካቸው ይናገራል። የዚያድ ባሬ ሶማሊያ ጦር በ1960ዎቹ መጨረሻ ኢትዮጵያን በምስራቅና በደቡብ ምስራቅ በኩል ወሮ በነበረ ጊዜ የ9ኛው ስኳድሮን ባልደረባ የነበሩት የተዋጊ ጀት አብራሪው ጀነራል ለገሰ ተፈራ 5 የሶማሊያ የጦር አውሮፕላኖችን በአየር ላይ ውጊያ መጥተው መጣላቸው ይነገርላቸዋል። ጀነራል ለገሰ በጦር እስረኝነት ለ11 ዓመታት ሶማሊያ ውስጥ ከቆዩ በኋላ ወደ ሀገራቸው ሲገቡ ወደ ኢትዮጵያ አየር ኃይል ተመልሰው በበረራ አስተማሪነት አገልግለዋል። በግንባር ላይ ለፈጸሙት ጀብዱም የጦር ሜዳ ጀብዱ ሜዳይና የህብረተሰባዊት ኢትዮጵያ ጀግና ኒሻን ተሸልመዋል። ብርጋዴር ጀነራል ለገሰ ተፈራ የሶስት ልጆች አባት ነበሩ።
ኢትዮጵያ በኤልኒኞ የአየር ሁኔታ ሳቢያ ለድርቅ የተጋለጡ ገበሬዎችን ለመርዳት ግዙፍ የዘር ዕደላ ዘመቻዋን በማጠናቀቅ ላይ መሆኗን የተባበሩት መንግስታት የምግብና የእርሻ ድርጅት አስታወቀ። በሀገሪቱ ታሪክ ግዙፍና የተዋጡ ከሆኑ የዘር ዕደላ መርሃ ግብሮች አንዱ እንደሆነ በገለጠው በዚህ ዘመቻ የኢትዮጵያ መንግስት፣ የተባበሩት መንግስታት የምግብና የግብርና ድርጅት ወይም ኤፍኤኦ፣ መንግስታዊ ያልሆኑ ድርጅቶችና ሌላም የሰብአዊ ረድኤት ድርጅቶች በሀገሪቱ 6ቱ ዋና ዋና ክልሎች 1.7 ሚሊዮን ለሚሆኑ የምግብ እጥረት ላጋጠማቸው ቤተሰቦች ከ32,000 ቶን በላይ የዘር እህል ማከፋፈሉን አመልክቷል። ከኢትዮጵያ መንግስት ጋር በቅርበት ያቀናጀው ይህ የዘር ዕደላ ዘመቻ ለመኸሩ የዘር ወቅት ወሳኝ መሆኑን የመንግስታቱ ድርጅት የምግብና የእርሻ ድርጅት አስረድቷል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን 9 የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀ፣ ጸደቀ ድጋፌና አዲስ አለም ደስታ ከሀገር እንዳይወጡ ታግደው በ5,000 ብር ዋስትና ይፈቱ ሲል ፍርድ ቤት የሰጠው ውሳኔ ከፍተኛ ፍርድ ቤት ስላጸናው ዛሬ በዋስ ተለቀዋል። ጽዮን ግርማ ከናትናኤል ፈለቀ ጋር ተነጋግራ ተከታዩን ዘገባ አጠናቅራለች።
ከእስር የተለቀቀው የዞን 9 የኢንተርኔት አምደኛ ናትናኤል ፈለቀ ለአሜሪካ ድምጽ እንደተናገረው ፖሊስ መስከረም 24 ቀን በቁጥጥር ስር አድርጓቸው በማግስቱ ፍርድ ቤት አቅርቧቸው እንደነበር ገልጾ ፍርድ ቤት በቀረቡበት ቀንም የ14 ቀን የምርመራ ጊዜ ቀጠሮ ተጠይቆባቸው እንደነበር ተናግሯል።
እኛ ግን እሱን ጋራንቲ የሚያደርግ ምንም ማስረጃ እስካሁን ስላልያዙ የዋስትና መብታችን ጠበቅ ብለን ጠይቀን ነበረ። ፍርድ ቤቱ የእኛን ጥያቄ ሰምቶ የዋስትና ጉዳይ ላይ ውሳኔ ለመስጠት የጣት አሻራ ወስዳችሁ ከዚህ በፊት ሪከርድ ይኑርባቸው አይኑርባቸው አጣርታችሁ ነው አለ ለፖሊስ። ፖሊስ በማግስቱ ማለትም በ26 ያንን ማድረግ አልቻለም። መዝገቡን ብቻ ነበር ይዞ የመጣው። ያንን የተመለከተው ፍርድ ቤት የዋስትና መብታችንን እያንዳንዳችን 3 ነበርን አንድ ላይ የተያዝነው የ5,000 ብር ዋስ እንድናስይዝ ከሀገር እንዳንወጣ ግድ እንዲጻፍና 10 ጣት አሻራ ተወስዶ በ27 በነጻ እንድንለቀቅ ማለት በዋስትና እንድንለቀቅ ነበረ ትዕዛዝ የሰጠው።
ፖሊስ በዚህ የፍርድ ቤት ውሳኔ ባለመስማማቱ ትላንት ከሰዓት በኋላ ለከፍተኛ ፍርድ ቤት ይግባኝ ብሎ እንደነበርና ተጠርጣሪዎቹ ጠበቃችን በሌለበት ክርክር አናደርግም በማለታቸው ለዛሬ ተቀጥረው እንደነበረ ናትናኤል ፈለቀ ተናግሯል።
ለዛ ነው ዛሬ ጠዋት ከፍተኛ ፍርድ ቤት የሄድነው። ተከራከርን፣ በቃል ከሰዓት ቀጠሩን እንደገና ከፍተኛ ፍርድ ቤት እና ከሰዓት ቀጠሮ ላይ የፍርድ ቤት የወሰነውን የ5,000 ብር ዋስ እና ከሀገር እንዳይወጡ ተፈጻሚ ተደርጎ ከስር እንዲለቀቁ ብሎ ወሰነ። በዛ መሰረት ነው እንግዲህ ተፈጸመው።
ናትናኤል ፈለቀ ከሌሎች ሁለት ሰዎች ጋር በመሆን ስታዲየም አካባቢ በሚገኘው ላሊበላ ሬስቶራንት ድምጻቸውን ከፍ አድርገው በአካባቢው የነበሩ ሰዎች እንዲሰሟቸው በማድረግ በቢሾፍቱ የኤሬቻ አክባሪዎች ላይ መንግስት የወሰደው እርምጃ ትክክል እንዳልሆነ በዙሪያቸው ያሉትን ሰዎች ለተቃውሞ እንዲነሳሱ በሚያደርግ መልኩ ሲያወሩ ነበር በሚል ተጠርጥረው መታሰራቸውን መዘገባችን ይታወሳል።
ኒጀር ውስጥ በሚገኝ የስደተኞች መጠለያ ሰፈር ላይ በተጣለ ጥቃት ቢያንስ 26 የመንግስታቱ ድርጅት ወታደሮች መገደላቸው ተገለጠ። 4000 የሚሆኑ የማሊ ስደተኞችን ባስጠለለው በዚህ ሰፈር ላይ ትናንት የተፈጸመውን ጥቃት ያደረሱት ማንነታቸው ያልታወቀ ታጣቂ ጂሃዳውያን ሳይሆኑ እንደማይቀሩ ተጠርጥሯል። ለጥቃቱ እስካሁን ኃላፊነት የወሰደ የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን አውግዘው ባለስልጣናቱ ጥቃቱን የፈጸሙትን ለፍርድ እንዲያቀርቡና ወደ መጠለያ ሰፈሩ ዙሪያ ጥበቃ እንዲልኩ አሳስበዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር መሰረት ኒጀር 60,000 የሚሆኑ የማሊ ስደተኞችን አስጠልላለች።
ከባድ ዝናብ የያዘው ማዕበል ሀሪኬን ማቲው የሚባለው ደቡብ ምስራቅ ዩናይትድ ስቴትስዋን ፍሎሪዳ ግዛት በኃይለኛ ንፋስና ዝናብ እየደበደበ ነው። ማዕበሉ ሄይቲ ላይ ባደረሰው አደጋ የሞቱ ሰዎች ቁጥርም እያሻቀበ መሆኑ ተሰግቷል። የብሔራዊ የአየር ሁኔታ አገልግሎት መስሪያ ቤቱ እንዳለው በአሁኑ ሰዓት የኃይለኝነቱን ደረጃ ከአራት ወደ ሶስት ዝቅ አድርጎ ሲያበቃ ማቲው ማዕከላዊ ፍሎሪዳን እየደበደበ በሰዓት 195 ኪሎ ሜትር ፍጥነት ይዞ ወደ ሰሜን ምስራቅ አቅጣጫ እየነጎደ ነው። በዝናብ አዘል ማዕበሉ የተደበደበው አንዱ የፍሎሪዳ አካባቢ የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር አስተዳደር ናሳ የምርምር ጣቢያ ኬፕ ካናቨራል የሚገኝበት ብሮቨርድ ወረዳ በወረዳዋ ዳርቻ ደሴቶች እና ተንቀሳቃሽ ቤቶች የሚኖሩ 90,000 ሰዎች እንዲወጡ መታዘዛቸው ተገልጿል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ሩሲያና ሶሪያ በጦርነት ወንጀል ምርመራ እንዲካሄድባቸው እያሳሰቡ ነው። ጃን ኬሪ ይህንን ማሳሰቢያ የሰጡት ዋሽንግተን ዲሲ ውስጥ ከፈረንሳይ የውጭ ጉዳይ ሚኒስትር ዣን ማርክ አይሮ ጋር ዛሬ አርብ ባደረጉት ስብሰባ ላይ ነው። ሶሪያ ውስጥ በሚገኝ ሆስፒታል ትናንት ምሽት ላይ በደረሰ ጥቃት 20 ሰዎች ከገደለውና 100 ሰው ያቆሰለው ጥቃት በኋላ ሚስተር ኬሪ ሲናገሩ ሀገሪቱን እያመሷት ያሉት ኃይሎች በተጠያቂነት መያዝ አለባቸው ብለዋል።
በመጨረሻም የኖቤል የሽልማት ኮሚቴ የዘንድሮን ማለት እንደ አውሮፓውያን አቆጣጠር የ2016 ዓመተ ምህረትን የሰላም ሽልማት ለኮሎምቢያው ፕሬዚደንት ሁዋን ማኑዌል ሳንቶስ መሰጠቱን ይፋ አድርጓል። የኮሎምቢያው መሪ የተመረጡት በአሜሪካ ክፍለ ዓለም ከማንኛውም ለረጅም ጊዜ የተካሄደውንና ፋርክ በሚል ቅጥያ ከሚታወቀው የአብዮታዊ ጦር ኃይሎች ሽምቅ ተዋጊ ቡድን ጋር የተካሄደውን ውጊያ የሚያቆም የሰላም ስምምነት ለማድረግ ባካሄዱት ጥረት ነው። ውሳኔው እርግጥ አስገራሚ ሆኗል። ስለምን ቢባል ስምምነቱ ከተፈረመ ከቀናት በኋላ የሀገሪቱ ሕዝብ እሁድ ዕለት ባደረገው ውሳኔ የሰላም ስምምነቱን አንፈልገውም ብሎ ውድቅ ስላደረገው ነው። ጄፍ ከስተር ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
የኖቤል ኮሚቴው ሊቀመንበሯ ካቺ ኩልማን ፋይቭ በዛሬው ዕለት የዘንድሮውን የኖቤል የሰላም ተሸላሚ ማንነት ይፋ ባደረጉበት ወቅት ባሰሙት ንግግራቸው በሰላም ውጥኑ ላይ ሕዝብ የሰጠው ድምፅ ያለመያዙ ወይም ይሁንታ ማጣቱ ፕሬዚዳንት ሳንቶስ ያከናወኑትን ታላቅ ስራ ግን አያሳንሰውም ብለዋል። ድምፀ ውሳኔው የሰላም ድርድሩን አይቀበል ወይም አያሳልፍ እንጂ ለሰላም ያለውን የሕዝብ ፍላጎት ግን ውድቅ አያደርግም ሲሉም አክለዋል ሊቀመንበሯ።
The Norwegian Nobel Committee emphasizes the importance of the fact that President Santos is
የኖርዌዩ የኖቤል ኮሚቴ ፕሬዝዳንት ሳንቶስ ሁሉንም ወገኖች ለሚያሳትፍ መሰረተ ሰፊና የሰላም ሂደቱንም ለማራመድ ለተወጠነ ብሔራዊ ንግግር የጋበዙበትን እውነታ አስፈላጊነት አጽንኦት ሰጥቷል። ጥረቱ ሌላው ቀርቶ የሰላም ጥረቱን የተቃወሙትን ለድርድር መጋበዙንም ኮሚቴው ጠቅሷል። የኮሚቴው ሊቀመንበር በተጨማሪም የኖቤል ሽልማቱ እጅግ የበረታውን መከራና የመብት ጥሰት ተቋቁሞ ለሰላም ያለውን ተስፋ ሳይቆርጥ ለታገለው የኮሎምቢያ ሕዝብ ጭምር ነውም ብለዋል።
አድማጮች፣ ለምሽቱ ያለን ዜና በዚሁ ይጠናቀቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 27 2009 ዓመተ ምህረት ምሽት ፕሮግራም ነው።
ዋናው የዚህ ፕሩፍ አንደኛው ዓላማ የዚህችን ሀገር ለልጆቻችን የምናስተላልፋት ልጆቻችን ደግሞ ለልጆቻችን የሚያስተላልፏት ሀገር ተመልካችንን መቀመጥ አንችልም። እኛም ኃላፊነት አለብን። ያ ኃላፊነት በምን የምንወጣው ስንል መናገር የምንችል ከሆነ፣ ሌላውን መርዳት የምንችል ከሆነ በሀሳብም እዛ ውስጥ መሳተፍ መቻል ያለብን ይመስለኛል።
አቶ ክቡር ገና ይባላሉ የሰማችኋቸው። ኢኒሽቲቭ አፍሪካ የሚባለው የተቋቋመው ለትርፍ ያልሆነና መንግሥታዊ ያልሆነ ድርጅት ሥራ አስፈጻሚ ዳይሬክተር ናቸው። በወቅቱ የኢትዮጵያ ጉዳዮች ላይ ውይይት ይዘናል ከእርሳቸው ጋር ራሳቸው የጻፉትን መጽሐፍ መነሻ በማድረግ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል።
በደብረ ዘይቱ የኢሬቻ በዓል ወቅት የብዙ ሰው ሕይወት መጥፋቱን ተከትሎ ዛሬም በበርካታ የኦሮሚያ አካባቢዎች ተቃውሞዎች እንደቀጠሉ መሆናቸው እየተነገረ ነው። ነዋሪዎችና የፖለቲካ ድርጅቶች ተጠሪዎችን አነጋግረናል። ከመንግስት ምላሽ ለማግኘትም ጥረት አድርገናል። ሰሎሞን ክፍሌ ነው የተከታተለው።
ከመሀል አዲስ አበባ ተነስቶ ሰበታ ከተደረሰ በኋላ ማለፍ እንደማይቻል ኢሬቻ በዓል ላይ ሕይወታቸው በጠፋ ሰዎች የቀብር ሥነ ሥርዓት ወቅት የሚደርሱ ግጭቶች አሁንም እንደ ቀጠሉ ናቸው ተብለናል። ደምቢዶሎ ውስጥ ታጣቂዎች ገብተው ከመንግሥቱ ወታደሮች ጋር እየተታኮሱና ከባድ ችግር እየተፈጠረ ነውም ተብለናል። የአካባቢውን ነዋሪዎች የፖለቲካ ፓርቲ ተጠሪዎችንም አነጋግረን ለማጣራት ሞክረናል። ዛሬ ምዕራብ አርሲ የውጊያ ቀጣና መስሏል። ግጭቱ በታጣቂዎችና በመንግሥቱ ኃይሎች መካከል ተፋፍሞ እየተካሄደ መሆኑን ከሁለቱም ወገኖች ሲቪሎችን ጨምሮ ሕይወት መጥፋቱንም አቶ አማዶ ሃሊ ዋቀዮ የአካባቢው የኦሮሞ ፌዴራሊስት ኮንግሬስ ተወካይ ገልጸውልኛል። በከተማዋና ሁሉም አካባቢ እንቅስቃሴ የለም ነው ያሉኝ።
ሁሉም ተቋርጠዋል። ለምሳሌ አሁን በአርሴ ሊጣ ውስጥ በማንኛውም ወረዳ ውስጥ በገጠር ቀበሌዎች የኢህአዴግ ወይንም የኦፒዲዮ ጽህፈት ቤት ተደምስሰዋል። ብዙ ሰዎች እየወደሙ መንገድ ላይ መንገዶች ተዘግተዋል። መኪናዎች እየተቃጠሉ ነው። ፋብሪካዎች እየተቃጠሉ ነው። መንግስት ደግሞ ህዝብ እየገደለ ነው መንገድ ላይ። ለምሳሌ አሁን ሰዎችንም መጥቀስ እችላለሁ፣ ባልጠቅስ ጥሩ ነው። በአጄ ላይ አሁን ከፍተኛ ውጊያ አለ። ወደ አንድ ቦታ ቡራ ላይ 25 ወንዶች መሞታቸውን አውቃለሁ። እንደገና 18 አጋዜ መሞታቸውን አውቃለሁ። አርሲ ነገሌ ላይ ሁለት ሰው ሞተዋል። ሻሸመኔ ላይ ደግሞ በተለያዩ ቀበሌ ለምሳሌ እንደ ዲጌሳ ቆርኬ ላይ አንድ ሰው ሞተዋል፣ ሶስት ሰው ቆስለዋል። በአሁኑ ጊዜ ሌሎች ቦታዎችም እንደዚሁ አሉ። ሻሸመኔ ከተማ ዙሪያ ጽህፈት ቤት የሚባል ነገር የለም። ሻሸመኔ ላይ ብቻ ነው ጽህፈት ቤት ያለው።
እና አቶ አማዶ ሁኔታውን ማረጋጋት አይቻልም? ምንድን ነው
ሁኔታውን መረጋጋት አይቻልም? ህዝብ ጋር ብሏል። ስልጣን ልቀቁ ነው በቃ። ከእንግዲህ ወዲህ አንፈልጋቸውም። ወይ ግደሉና ጨርሱን፣ ወይ ልቀቁልን በቃ። እኛ በህዝብ በእናንተ አንተዳደርም። ወይ ጨርሱን፣ ወይ በቃ ጨርሱን እንደጀመራችሁ ብለዋል። በአሁኑ አሁን አንተ በደወልክልኝ ሰዓት ላይ ብዙ ሰው በወንገል ላይ እየተቀጠቀጠ ነው፣ እየተገረፈ ነው። መንቀሳቀስ አይቻልም። ሱቅ ሄዶ ጨው መግዛት አይቻልም። ሻሸመኔ ከተማ በሞላ አስር ቀበሌ አለ። አስሩ ቀበሌ ጦር ሜዳ ነው። መንቀሳቀስ የለም። ሰው መንቀሳቀስ መላወስ የለም ማለት ይቻላል። ማብራት ውሃ መቁረጥ ጀምረዋል። ሰው በጨለማ እያደረ ነው።
አቶ አማዶ ሲያጠቃልሉም ህዝቡ በዘርና በሃይማኖት አንለያይም፣ ሁላችንም ኢትዮጵያውያን ነን። የመንግስቱ ካድሬዎች በአሁኑ ወቅት አማራና ኦሮሞን ለማጋጨት የሚያካሂዱትን ቅስቀሳ እንቃወማለን ብለዋል። ለጊዜያቸው አመሰግናለሁ። የመላው ኢትዮጵያ አንድነት ድርጅት መኢአድ በኦሮሚያ ስለተቀሰቀሰው ሁከት በየዕለቱ መረጃ ከየአካባቢው ያሰባስባል። በተለይ ዛሬ ውጊያ እየተካሄደበት ነው ስለተባለው ስለ ምዕራብ አርሲ ያላቸውን መረጃ እንዲያካፍሉን የመላ ኢትዮጵያ አንድነት ድርጅትን ምክትል ፕሬዚደንት አቶ ሙልጌታ አበበን ጠይቄያለሁ።
ምዕራብ አርሲ ኮፈሌ የምትባል ቦታ አለች። ኮፈሌ ከሻሸመኔ የተወሰነች 25 ኪሎ ሜትር አካባቢ ያለች ናት። እዛ ቦታ ላይ ከፍተኛ ችግር ነው እየሆነ እየተፈጠረ ያለው። እኛ እንግዲህ ሶሎሞን እንደምታውቀው በኦሮሚያም በደቡብም ላይ የእኛ አባላት ስላሉ የዕለት ተዕለት ውሎዎችን እንከታተላለን። መደበኛ ጦርነት ይመስላል። በአጠቃላይ ተኩስ ልውውጡ፣ ጩኸቱ፣ ሰፈሩ ከተማ ውስጥ ያሉ ሰዎች ከቤት እንዳይወጡ በፍርሃት ተውጠው ያሉበት ሂደት ነው ያለው። ሊረጋጋ የቻለበት መስመር አይደለም። ምዕራብ አርሲ ላይ እየታየ ያለው ከአዲስ አበባ ቅርብ በሆነችው ከደብረ ዘይት ጀምሮ ትላንትናም ዛሬ ከሰዓት በኋላ ቀበሌ 2ና ቀበሌ 3 የሚባሉት መጋጠሚያ አካባቢ ዘር ተኮር ችግሮች ሁሉ ነበር ሲስተዋሉ የነበሩት። ትንሽ ጠንከር ያለ እና ለሀገሪቱ በማይጠቅም አይነት ሁኔታ ነበር እየታየ የነበረው የደብረ ዘይቱ የትላንት ነው። ከሰዓት በኋላም እንደዚሁ መንገዶች በአጠቃላይ ተዘጋግተው ነው ያሉት። ደብረ ዘይት ወደ ናዝሬት መሄድ አይችልም። መቂ፣ ዘዋይ፣ ሻሸመኔ፣ ኮፈሌ ላይ ስንደርስ አዳባ፣ ዶዶላ እነሱን አልፈን ምዕራብ አርሲ በአጠቃላይ እነዚህ ሁለት ወረዳዎች አዳባና ዶዶላ ላይም እንደዚሁ አይነት ጠንካራ የሆነ ቻሌንጅ ነው እየተደረገ ያለው። በጣም አሳሳቢ ነው ሶሎሞን፣ አሁን ያለው ሁኔታ በጣም የመግለጽ ቃላት ሁሉ ያጥረኛል።
አቶ ሙሉጌታ ሁኔታውን ለማረጋጋት ስለተደረገ ጥረትም ያወሳሉ።
እኛ እንደ ድርጅት ከዚህ በፊት የሁሉ ችግር ከመፈጠሩ በምዕራብ ሸዋ፣ በወለጋ፣ በዚህ ጊምቢ አካባቢ የነበሩ ከፍተኛ የሆኑ ችግሮች በህዝብ ላይ የነበረውና የህዝብ መልካም አስተዳደር እጦት፣ የህዝብ ጫና፣ ህዝቡ ላይ የነበረው ከወረዳ ጀምሮ እስከ ዞን ድረስ ያሉ የስርዓቱ አገልጋዮች የሚያደርሱት ጫና ከባድ ስለነበረ ድርጅታችን በተደጋጋሚ በግልጽ ደብዳቤን በመግለጫም ስርዓት ያፈለ ለውጥ ያስፈልገዋል፣ ልትፈትሹ ይገባል፣ ሰራተኞቻችሁ የዞንና የወረዳ ኃላፊዎች በህዝቡ ላይ የሚፈጥሩት ችግር ከባድ ነው እያል በተደጋጋሚ ስናሳውቅ ቆይተናል። ለዚህ ቦታ ባለመስጠታቸው ምክንያት ነው አሁን የሁሉ መመፋሰስ የሁሉ ችግር። ህዝቡ ለዚህ ሁሉ መልስ ስላጣ ነው ጎዳና ላይ ወጥቶ ይህን ስርዓት በጣም እየታገለ ያለውና በዚህ ወቅት እየተደረገ ያለ ምንም አይነት የለም በእኛ በኩል።
እሺ፣ አቶ ሙሉጌታ አበበ የመኢአድ ምክትል ፕሬዚደንት ለማብራሪያው አመሰግናለሁ።
እኔም አመሰግናለሁ ሶሎሞን።
አድማጮች፣ የምዕራብ አርሲ አስተዳዳሪ አቶ ሁሴን ፈይሳ ከዚህ በላይ ለተጠቀሱ ሁኔታዎች የበኩላቸውን ምላሽ እንዲሰጡ በስልካቸው ሞክረን ነበር፣ አልተሳካልንም። ጥረታችን ይቀጥላል። ይህ ነው እንግዲህ ለዛሬ ያለው። ቆንጂት ሰለሞን
እናመሰግናለን። ሶሎሞን፣ እንግዲህ ሶሎሞን እንደገለጸው ጥረታችንን እንቀጥላለን። ከተለያዩ የመንግሥትና ሌሎችም አካላት ምላሾችን ለማግኘት ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ሰብአዊ መብቶች ጉባኤ ሰመጉ ዋና ተግባሩና መለያው በኢትዮጵያ ሰብአዊ መብቶች እንዲከበሩ መጮህና መጠየቅ ነው ብሏል። እስከ ዛሬ በሰብአዊ መብቶች ጥሰት አንድም የመንግስት አካል ወይንም ባለስልጣን ሕግ ፊት ቀርቦ እንደማያውቅም አመልክቷል። ሰመጉ 25ኛ ዓመቱን በተለያዩ ዝግጅቶች እንደሚያከብርም አስታውቋል። አዲስ አበባ የሚገኘው ዘጋቢያችን መለስካቸው አምሃ ዝርዝሩ ልኳል።
የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ የዛሬው ሰብአዊ መብቶች ጉባኤ ሰመጉ ዛሬ በዋና ጽህፈት ቤቱ ድርጅቱ የተመሠረተበትን 25ኛ ዓመት አስመልክቶ ጋዜጣዊ ጉባኤ ጠርቶ ነበረ። ሰመጉ በኢትዮጵያ የመጀመሪያው መንግሥታዊ ያልሆነ የሰብአዊ መብቶች ተከራካሪ ድርጅት መሆኑንም በዚሁ ጋዜጣዊ ጉባኤ በሰጠው መግለጫ አስታውቋል። ከፖለቲካ ከብሔር ከሃይማኖትና ከመሳሰሉት ማኅበረሰባዊ ክፍፍሎች የማይወግን መሆኑን አበክሮ የሚያስገነዝበው ሰመጉ ዋና ዓላማው በኢትዮጵያ የሰብአዊ መብቶች እንዲከበሩ፣ ዴሞክራሲ እንዲስፋፋና የሕግ የበላይነት እንዲከበር መስራት እንደሆነም ይገልጻል። ባለፉት 25 ዓመታትም የሰብአዊ መብቶች ሲጣሱ አጣርቶና በማስረጃ አስደግፎ 36 መደበኛ መግለጫዎችን፣ 141 ልዩ መግለጫዎችን ይፋ እንዳደረገም ያስታውሳል። ዋና ተግባሩና መለያውም ይኸው እንደሆነ የሰመጉ ዳይሬክተር አቶ ብጻተ ተረፈ በጋዜጣዊ ጉባኤው ላይ እንዲህ ሲሉ በንባብ አሰምተው ነበር።
የሰመጉ መለያውና ግንባር ቀደም ተግባሩ በኢትዮጵያ የሰብአዊ መብቶችን አያያዝና ሁኔታ መከታተል፣ የሚፈጸሙ የሰብአዊ መብት ጥሰቶችን ማጣራትና በማስረጃ የተደገፉ መግለጫዎችን ማውጣት ነው። ሰመጉ በሚያወጣቸው መግለጫዎች ሁሉ የሰብአዊ መብት ጥሰት ተጎጂዎች ፍትህና ካሳ እንዲያገኙ፣ የጥሰት ፈጻሚዎች በሕግ እንዲጠየቁና ወንጀል ሰርቶ በነጻ መሄድ እንዲያበቃ ከእያንዳንዱ ክስተት ትምህርት ተወስዶ ለወደፊቱ ጥንቃቄና እርማት እንዲደረግ ሲጮህና ሲጠይቅ ቆይቷል። አሁንም በመጠየቅ ላይ ነው። ለወደፊትም በዚሁ ይቀጥላል።
ሰመጉ ወይንም በቀድሞ ስሙ ኢሰመጉ በእነዚህ የተለያዩ መግለጫዎች በሀገሪቱ በተለያየ ጊዜና ስፍራ ከባድ የሰብአዊ መብቶች ጥሰቶችን በማስረጃ ቢያቀርብም ተጨባጭ ሕጋዊ እርምጃ የሕግ ግዴታ አለበት ከሚባለው ከመንግሥት እንዳልተወሰደ የሰመጉ ሥራ አስፈጻሚ ቦርድ ምክትል ሊቀመንበር አቶ ቁምላቸው ዳኜ ተናግረዋል።
ምርመራ አካሄድን፣ መግለጫ ወጣን፣ ምን ያህል አጥፊዎች ለፍርድ ቀረቡ? እኛ እስከምናውቀው አንድም አጥፊ አንድም አለአግባብ የሰው ሕይወት ተጠፋ ወይም ከተገቢው በላይ እርምጃ የወሰደ የመንግስት የጸጥታ ኃይል ለፍርድ ቀርቦ አላየንም። ለአንድም ቤተሰብ ካሳ ሲከፈል አላየንም። ይልቁንም ጥሰቶቹ እየባሱ እየባሱ ድርጊቶቹም እንደዚሁ በሰላማዊ መንገድ ሀሳባቸውን መግለጽ የሚገልጹ ዜጎች ተገቢ የሕግ ጥበቃ ሊደረግላቸው ሲገባ እነሱ ላይ የሚወሰደው የኃይል እርምጃ እንደውም ቁጥሩ እየጨመረ አሳሳቢና አስጊ የሆነ ይሄም ለተጨማሪ ቀውስ አገሪቷን እያደረጋት ህዝብን የበለጠ እያስቆጣም እኛ ባየነው መጠን ይህን ግንዛቤ እናንተም የምትጋሩ ይመስለናል።
የሰመጉ ዲሬክተር አቶ ብጻተ ተረፈ ድርጅቱ ባለፉት 25 ዓመታት ስራውን ሲያከናውን የቆየው ብዙ ፈተና እያለፈ እንደሆነ አስታውሰዋል። በአንድ በኩል ባለመብት በሆነው ህዝብ፣ በሌላ በኩል በግዴታ ተሸካሚው በመንግስት በኩል የሰብአዊ መብቶች ግንዛቤና ቁርጠኝነት በሚገባ ያልዳበረ በመሆኑ ፈተናውን ይበልጥ ውስብስብ እንዳደረገው የጠቆሙት አቶ ብጻተ በመንግስት በኩል ስለ ድርጅቱ ያለው አመለካከት ግን ከባድ ተግዳሮት እንደሆነ አልሸሸጉም።
በመንግስት በኩል ለድርጅቱ የነበረውና አሁንም ያለው ተገቢ ያልሆነ አተያይና በአጠቃላይ በሲቪል ማህበረሰቡ ላይ የወሰዳቸው አስተዳደራዊ እርምጃዎች የድርጅቱን ህልውና ጭምር የሚፈታተኑ ነበሩ። በዚህ ምክንያት በተለያየ ጊዜ ድርጅቱን ሲመሩ የነበሩ ግንባር ቀደሞችን ጨምሮ በርካታ አባሎቻችንና ሰራተኞቻችን በተለያዩ ጊዜያት ታስረው ተፈተዋል። ዛሬም ታስረው የሚገኙ አባሎቻችን አሉ። አሰፋ ማሩ የህይወት መስዋዕትነት ከፍሏል። ጥቂት የማይባሉ መሪዎቻችን፣ አባሎቻችንና ሰራተኞቻችን ከአገር ተሰደዋል።
የሰመጉን መግለጫ በንባብ ያሰሙት አቶ ብጻተ ተረፈ ይህ መንግስት በድርጅቱ ላይ ያለው አመለካከትና የተወሰዱ እርምጃዎች ህዝብ ከሰመጉ ጋር አብሮ እንዳይሰራ እንዳገደውም ተናግረዋል። የድርጅቱ ስራ አስፈጻሚ ቦርድ ምክትል ሊቀመንበር አቶ ቁምላቸው ዳኜ ከዚሁ ጋር አያይዘው ሰመጉ 25ኛ ዓመቱን ለማክበር የፈለገበት አንዱ ምክንያት እንዲህ ሲሉ አብራርተዋል።
ከህዝባችን ከፍተኛ ድጋፍ እንፈልጋለን። ሰብአዊ መብት የመጠበቅ ለሰብአዊ መብት የመሟገት ስራ የተወሰኑ አካላት ስራ ብቻ አይደለም፣ በዋነኛነት የህዝባችን ስራ ነው። ለሰብአዊ መብት ተጎጆች መቆም የህዝባችን ስራ ነው ብለን ነው የምናም። ስለዚህ ህዝባችን መረጃ በመስጠት እንዲተባበረን እንፈልጋለን። ከምንጊዜውም በላይ ይሄ ያስፈልገናል። ህዝባችን የቻለውን በአቅሙ በገንዘብም በማቴሪያልም እንደግፈን እንፈልጋለን። ይህን ካላደረግን የሰብአዊ መብት ጥሰቶች እየተፈጸሙ እንደዋዛ አጥፊዎች ሳይጠየቁ እንዲታለፉ፣ ሁኔታዎች እየተባባሱ እንዲሄዱ፣ ተጎጆች እንባቸውን አፍሰው እንዲቀሩ ህዝቡ ራሱ በራሱ አስተዋጽኦ እያደረገ ነው ባለመሳተፍ። ህዝብ ስንል ሚዲያውንም እንጨምራለን፣ እናንተንም ጨምሮ ማለት ነው። ህዝብ ስንል ምሁራንንም እንጨምራለን። ህዝብ ስንል ተማሪዎችን እንጨምራለን፣ ሰራተኞችን እንጨምራለን። በዚህ አስቸጋሪ ወቅት ህዝባችን ከእኛ ጋር ሊቆም ይገባል። ለሰብአዊ መብቶች መጠበቅ ሊሟገት ይገባል። ይህ ልናስታውሰው ሰዓቱ አሁን ነው ብለን ስላሰብን ነው። ከምን ጊዜውም በላይ ነው።
ሰመጉ 25ኛ ዓመቱን ከመስከረም 29 ቀን 2009 ዓ.ም ጀምሮ በተለያዩ የውይይት መድረኮችና የገቢ ማስገኛ ዝግጅቶች እንደሚያከብርም በዚሁ ጋዜጣዊ ጉባኤ ላይ ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ ለተፈጠረው የፖለቲካ ችግር መፍትሄ ለማስገኘት የሚያደርገውን ጥረት አጠናክሮ እንደሚቀጥል የኢትዮጵያ የሃይማኖት ተቋማት ጉባኤ አስታውቋል። የሀገሪቱን ጠቅላይ ሚኒስትርና የተቃዋሚ ፓርቲዎች መሪዎችን ማነጋገር እንዲሁም የውይይት መድረኮችን መፍጠር ከእቅዶቹ መካከል መሆናቸውን የጉባኤው ዋና ጸሐፊ መጋቤ ዘሪሁን ደጉ ለአሜሪካ ድምፅ ገልጸዋል። እስክንድር ፍሬው ነው መጋቤ ዘሪሁንን ያነጋገራቸው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተ ክርስቲያንና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የተሰባሰቡበት ነው ጉባኤው። የአገሪቱ የሃይማኖት ተቋማት ከወቅታዊ ችግር አንጻር ተገቢውን ሁሉ አላደረጉም በሚል ትችቶች ሲሰነዘሩ ቆይተዋል። እነርሱ ግን በተለይ በጋራ በመሆን ልዩ ልዩ ተግባራትን ሲያከናውኑ መቆየታቸውን አስታውቀዋል። ከኢትዮጵያ ሕዝብ ከ97 ከመቶ በላይ የሚሆነውን የሚወክሉት የሃይማኖት ተቋማት የተካተቱበት የኢትዮጵያ የሃይማኖት ተቋማት ጉባኤ ትናንት ያወጣው መግለጫ ይህንኑን ያንጸባረቀው ለመንግስትና ለሚመለከታቸው አካላት በአጠቃላይም ለኢትዮጵያ ሕዝብ መልእክት የተላለፈበትን መግለጫ ይዘት እንዲያብራሩልኝ የጉባኤውን ዋና ጸሐፊ መጋቢ ዘሪሁን ደጉን አነጋግሬያለሁ። ጥረታቸው ከአገሪቱ ጠቅላይ ሚኒስትር እስከሚመለከታቸው ተቋማት መሪዎች ድረስ የሚሄድ መሆኑን አብራርተዋል።
በመግለጫችንም እንዳስቀመጥነው ከክቡር ጠቅላይ ሚኒስትሩ ጨምሮ በወቅታዊ ሀገራችን ጉዳይ ላይ ቀጣይ ምክክሮች ተደርጎ ዘላቂ ሰላምና ዘላቂ መግባባት እንዴት ልናመጣ እንችላለን በሚለው ለመስራት ነው።
ፕሮግራም ይዛችኋል ከጠቅላይ ሚኒስትሩ ጋር? ለምሳሌ ፕሮግራም ተይዞላችኋል ከዚህ በኋላ ጥያቄ የምታቀርቡት?
ከጠቅላይ ሚኒስትሩ ጋር አሁን ፕሮግራም አልያዝንም፣ ምክንያቱም ከዛ የሚቀድም አንድ ሌላ ስራ አለን። ምንድን ነው? ከመላው ሀገሪቱ ያሉ የሃይማኖት ተቋማት ይሄ እንግዲህ በተለያዩ ክልሎች ላይ ያሉ ችግሮች ስለሆኑ ከታች ከህዝባችን ጋራ ከሃይማኖት ተከታዮች ጋራ ውይይት አድርገን ምን ምን ጥያቄዎች ናቸው መነሳት ያለባቸው፣ መፍትሄ ውስጥ ምንድን ነው። ጥያቄ ማቅረብ ብቻ ሳይሆን ከነ መፍትሄው ነው መቅረብ የምንፈልገው ወደ ጠቅላይ ሚኒስትሩ። ስለዚህ ወደ ጠቅላይ ሚኒስትሩም ወደ ሌሎችም የመንግስት የስራ ኃላፊዎች ጋር ከመወያየታችን በፊት መጀመሪያ ሰፋ ባለ ዛሬ እንዳያችሁት ዋና ዋና ቅዱስነታቸውን ጨምሮ ዋና ዋና አባቶች ብቻ ነው የተመካከሩት። አሁን ከመላው ሀገሪቱ ግን በቅርብ ቀን አንድ ጉባኤ እንጠራና እዛ ላይ ውይይት አድርገን ከዛ የሚገኘውን ነገር ለሁለት ዓላማ ነው የሚጠራው። አንዱ ከዛ የሚገኘውን እንደ ግብዓት በመውሰድ ከመንግስት ጋር ውይይት ማድረግ ነው። ሁለተኛ የሃይማኖት አባቶች ዘላቂ ስራ አላቸው፣ ይህም ሰላም ነው። ስለዚህ ሁሉም ወደ መጡበት ሲሄዱ በየመስጊዱ በየአብያተ ክርስቲያናቱ የሰላም ስራ እንዲሰሩ ለማድረግ ነው።
እዚህ ላይ ግን ጠቅላይ ሚኒስትሩ እናናገራለን ብላቸዋል። ኢትዮጵያ ውስጥ ያገባናል የሚሉ አካላት የሚል አገላለጽ መግለጫቸው ላይ ተጠቅማቸዋል። እና ለምሳሌ በሀገር ውስጥ ተመዝግበው ከሚንቀሳቀሱ የተቃዋሚ ፓርቲዎች ጋር ሊሆን ይችላል፣ ከሲቪክ ማህበራት፣ በውጭም ካሉ ጋር እንደዚህ ቀጣይነት ያለው ምክክር ውይይት ነው በቀዳችሁ ውስጥ ያለው?
አዎ እሱ ነው። አሁን ስለ ኢትዮጵያ ሰላም የሚመለከታቸው አካላት አገር ውስጥም ሊሆኑ ይችላሉ፣ ውጭም ሊሆኑ ይችላሉ። በዋናነት ግን ይሄ ጉዳይ አሳስቧቸው ወደ ሰላም እንድንመጣ ከሚፈልጉት አካላት ጋር ነው ውይይት ማድረግ የምንፈልገው።
ዘርዝራችሁ ጨርሰው ለምሳሌ ከነከሌ ጋር የምንነጋገረው ከዚህ ጋር ነው የሚል ላይ ደርሳችኋል? ድምዳሜ ላይ
ደረስንም። እሱ ቴክኒካል ኮሚቴ ተዋቅሮ በጥናት ላይ ተመስርተን የምናደርገው ነው የሚሆነው።
ብሔራዊ መግባባት የሚል ቃል ጠቅሳችኋል ለምሳሌ መግለጫችሁ ላይ። እንግዲህ አጣዳፊ መፍትሄዎች እስከ ዘላቂ መፍትሄ የሚሄዱ ሀሳቦች የተካተቱበት ነው መግለጫው። እና አንድ ሁለት ሶስት ብላችሁ እስቲ በተለይ አጣዳፊ ጉዳይ ምንድን ነው? ምን እንዲደረግ ነው ጥሪ ያቀረባችሁ ያላችሁት ለመንግስትም ለሌሎችም ለሚመለከታቸው?
አሁን በዋናነት አጣዳፊ ጉዳይ ብለን ያለ ነው አገር መረጋጋት አለበት። እኛ የውስጥ ሰላማችን በሚገባ እስካልተረጋገጠ ድረስ የዚችን አገር ህልውና አደጋ ውስጥ እንደሚከታት ይታየናል። ፕላስ የኢትዮጵያ እድገትና ሰላም ቅድሚያ ለኢትዮጵያውያን ነው ትልቁ ጥቅም። ሰሞኑን እያየን ያለናቸው ነገሮች አሉ። እቺ ሀገር እንደገና ወደ ኋላ እንድትመለስ እቺ ሀገር ያሰበቻቸውን ለዜጎችና ለትውልድ የሚሆን ዘላቂ ነገር እንዳይሰራ ሆን ብለው የሚሰሩ አካላትም በዚህ መካከለ እየተፈጠሩ ነው።
የውጭ ሀገራት ማለት ነው።
የውጭ ሀገራት በዚህ አይነት ሁኔታ ላይ የሀገራችን ሰላምና እድገቷ እንዲደናቀፍ አንፈልግም እንደ ሃይማኖት ተቋም ማለት ነው። ስለዚህ በዋናነት የኛ ምክር የኛም ስራ ትኩረት የሚያደርገው በመጀመሪያ በሀገራችን ውስጥ ያለው ሰላም ተረጋግቶ በሀገራችን ውስጥ መረጋጋቱ ሲረጋገጥ ሌላው ነገር ቀላል ነው የሚሆነው። ይሄንን ነገር ግን ችላ ብንለው እኛም ነገ በሃይማኖት ተከታዮችም ሆነ በታሪክም ተጠያቂ እንሆናልና እኛ የበኩላችንን ድርሻ ለመወጣት ጥረት እናደርጋለን።
መንግስት የበለጠ ኃላፊነት እንዳለበትም ጠቅሳችኋል በመግለጫችሁ ላይ። ለምሳሌ አሁን ባሉ ሁኔታዎች ውስጥ ሚና ከመጫወት አንጻር ምን ማለት ነው? መንግስት ምን ማለት የመንግስት ድርሻ ምንድነው? በእናንተ እይታውን ከመፍትሄው አንጻር
መንግስት እንግዲህ አንዱ ጥያቄዎች በሚቀርቡበት ጊዜ በሰላማዊ መንገድ እንዲቀርቡ ለህዝቡ አሳስበናል። ጥያቄ አለን የሚል አካል ሲያቀርብ ሰላማዊ እንዲሆን አድርገናል። መንግስት ደግሞ የሚቀርብለትን ከህዝብ የሚነሳውን ጥያቄ በአጭር ጊዜና በረጅም ጊዜ ከፍሎ አፋጣኝ ምላሽ መስጠት አለበት። ህዝቡ ለጊዜ ልክ ነው ተብሎ ነው የሚታሰበው፣ ልክ ነው። ስለዚህ የህዝብ ጥያቄን ወስዶ የማስተናገድ ኃላፊነት የመንግስት ነው። እንዴት ይፈታዋል? አንድ ባጭር ጊዜ የሚፈታውን በረጅም ጊዜ የሚፈታውን ብሎ ለይቶ እንዲሰራ ማሳሰባችን ነው።
የመጨረሻ ጥያቄ አድርገዋለሁ። ብሔራዊ መግባባት ስትሉ አሁን በተለያዩ የኢትዮጵያ የፖለቲካ ኃይሎችም እየተነሳ ያለ ሐሳብ ነው። አገሪቱ ውስጥ ብሔራዊ መግባባት መፈጠር አለበት። የብሔራዊ መግባባት መድረክ አገር ውስጥም ያሉትን ውጭም ያሉትን በኢትዮጵያ ጉዳይ አገባናል የሚሉትን የሚያሳትፍ የሚሉ ሐሳቦች ሲነሱ ቆይቷል። የኢትዮጵያ ፖለቲካ ያንን እያጠናከራችሁ ያላችሁት?
እኛ እንግዲህ መግባባት ስንል ከፖለቲካዊ አመለካከት በመነጨና በመነሳት አይደለም። የኢትዮጵያ ሃይማኖት ተቋማት ጉባኤ አባቶች የሚሉት መግባባት ሁል ጊዜ አንድ አይነት አመለካከት ብቻ አንድ ሀገር ውስጥ ሊኖር አይችልም። የተለያየ አመለካከቶች ሊኖሩ ይችላሉ። ያ አመለካከት የሚስተናገድበት ሰላማዊ አትሞስፌር መኖር አለበት። ያዘነ ተበደልኩ ያለ መንግስትም አሁን የተቀበላቸው መልካም አስተዳደር ጥያቄ የሚባሉት እነዚህ በሙሉ በአግባቡ ተይዘው ህዝባችን ወደ አንድነት የሚመጣበት ማለት የሀሳብ ልዩነት የትም ሀገር አለ ሊኖር ይችላል፣ እዚህም ይቀጥላል። የሀሳብ ልዩነት መኖሩ አይደለም ችግሩ። የሀሳብ ልዩነቶች የሚስተናገዱበት መንገድ ስርዓትና አግባብ ተበጅቶለት የውይይት ባህል እንዲዳብር አገራዊ መግባባት የሚባለው ቁጭ ብሎ በመወያየት በሀሳብ ብቻ የመለያየት በሀሳብ ብቻ የመግባባት አንድ ስንሆንም በሀሳብ መሆን አለበት፣ ስንለያይም በሀሳብ ብቻ መሆን አለበት። ወደ ሌላ ግጭትና ሁከት የሚወስዱ ነገሮች መታየት የለባቸውም በሁሉም በኩል ማለት ነው።
በዝርዝር የተያዙትን እቅዶች ተግባራዊ ለማድረግ ጉባኤው መግለጫው ከወጣበት ማግስት ጀምሮ ስራ መጀመሩንም መጋቢ ዘሪሁን ደጉ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀጣዩም ዘገባ እስክንድር ላከልን ነው። ትናንትና ያረፉት በተለያዩ የመንግስት ኃላፊነቶችና በባለሙያነት ለረጅም ዓመታት ያገለገሉትና አንጋፋው የተቃዋሚ ፓርቲዎች መስራችና መሪ አቶ ኃይሉ ሻውል አስክሬን ካረፉባት ከታይላንድ ወደ ኢትዮጵያ እየተወሰደ መሆኑ ተገልጿል። ታይላንድ ውስጥ በሕክምና ላይ እንዳሉ ያረፉት ኢንጂነር ኃይሉ በተለይ በ97ቱ ምርጫ ከፍተኛ ተቀባይነት አግኝቶ የነበረውን ቅንጅት ለአንድነትና ለዲሞክራሲ በሊቀመንበርነት የመሩ ነበሩ ሲል የመላ ኢትዮጵያ አንድነት ድርጅት መኢአድ አመልክቷል። እስክንድር ቀጣዩን ዘገባ ልኳል።
በኢትዮጵያ ምርጫ ከተሳተፉ ፓርቲዎች ለድል የቀረበውን ስብስብ መርተዋል። በ1997 በዚህ ዓመት በተካሄደው ምርጫ ቅንጅትን መምራታቸው የጥምረቱ ሊቀመንበር መሆናቸው ብቻ አይደለም። የጥምረቱ አባል የሆነው ተቃዋሚው መኢአድ በተለያዩ የአገሪቱ አካባቢዎች እንዲንቀሳቀስ አርሶ አደሩ መንደር ሳይቀር ዘልቆ እንዲገባ ማድረጋቸው እንደ ስኬት ይጠቀሳል። እኚህ ታዋቂ ፖለቲከኛና አንጋፋ ኢትዮጵያዊ ናቸው ትናንት ከዚህ ዓለም በሞት የተለዩት። ለረጅም ዓመታት የመሩት የመላው ኢትዮጵያ አንድነት ድርጅት ይህንኑ አረጋግጧል። አቶ አሰፋ ሀብተወልድ የፓርቲው ተቀዳሚ ምክትል ፕሬዝዳንት ናቸው።
በመጀመሪያ ደረጃ በአቶ ኃይሉ መሞት ፓርቲው በአጠቃላይ ከፍተኛ ሐዘን ተሰምቶታል። በሁለተኛ ደረጃ እኛ ያረጋገጥነው ከዶክተር ደንበል ነው፣ የአቶ ኃይሉ ቤተሰብ። ዶክተር ደንበል ደውለው አንደኛ ቀብራቸው ቅድስት ስላሴ እንዲሆን፣ ሁለተኛ ደግሞ ፓርቲው ማድረግ የሚገባውን ለምሳሌ ስለ አቶ ኃይሉ መግለጫ እንድንሰጥ ይሄን ሁሉ አሳስቦን አሁን ዛሬ ከሰዓት በኋላ ያን ሁሉ ልንፈጽም ነው።
የስራ አስፈጻሚ ኮሚቴ ስብሰባ ነው የምታደርጉት? ከሰዓት በምን መንገድ ነው የሚደረገው?
በአስር ሰዓት የስራ አስፈጻሚ ኮሚቴ ስብሰባ እናደርግና ማድረግ የሚገባን እንወስናለን።
ስለዚህ መኢአድ በራሱ በኩል ኢንጂነር ኃይሉ ሻውል ማረፋቸውን በትክክልም አረጋግጧል።
በትክክል አረጋግጧል። ለቀብራቸውም ዝግጅት እያደረገ ነው። አስክሬናቸውም የሚገባው ሰኞ መሆኑ ተነግሮናል።
በ1997ቱ ምርጫ ከፍተኛ ተቀባይነት ያገኘው ቅንጅት ቃል አቀባይ የነበሩት አቶ ልደቱ አያሌው የኢንጂነር ኃይሉ አስተዋጽኦ ከፍተኛ መሆኑን ተናግረዋል። ኢንጂነር ኃይሉን አገር ወዳድ ሲሉ የገለጹት አቶ ልደቱ ለትግሉ እንቅስቃሴ ሁሉን ነገራቸውን የሰጡ እንደነበሩ አብራርተዋል።
ምናልባት በሳቸው ደረጃ ባለሀብት ሆኖ ጥሩ ኑሮ ያለው ወደ ትግል ብዙ የመግባት ፍላጎት ያለው ሰው በሌለበት ሁኔታ ነው እሳቸው ትግሉን የተቀላቀሉት እና እኔ እንግዲህ እስከማውቃቸው ድረስ አገር ወዳድ ሰው ነበሩ። እናም ትግሉም ውስጥ ገብተው ደግሞ ጊዜያቸውን፣ ገንዘባቸውን፣ እውቀታቸውን፣ አቅማቸው ሁሉ የቻለውን ነገር ሁሉ አስተዋጽኦ ያደረጉ ሰው ናቸው። እንግዲህ በትግሉ ወቅት ያሳለፉት ውጣ ውረድም ምናልባት በጤናቸው ረገድ የፈጠረው ችግር ይኖራል ብዬ አስባለሁ እና ዋጋ ከፍለዋል እና መሞታቸው በጣም ነው የሚያሳዝነው። አንድ ሰው አጥተናል። ስለዚህ እንግዲህ ለቤተሰባቸው፣ ለወዳጅ ዘመዶቻቸው መጽናናትን እመኛለሁ።
ኢንጂነር ኃይሉ ሻውል የተወለዱት በ1928 ዓመተ ምህረት ነው በአዲስ አበባ ከተማ። አዲስ አበባ አቦ ቤተክርስቲያን አካባቢ ወደሚገኘው መኖሪያ ቤታቸው በመሄድ የቤተሰቦቻቸውን አስተያየት ለማግኘት ሞክሬያለሁ። ለጊዜው አልተሳካም። ሰሞኑን ሰፋ ባለ ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። አሁን አዲስ አበባ ላይ ከምሽቱ ለአራት ሰዓት 20 ጉዳይ ሆኗል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ይሄ ተከታዩ ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢዋ አዳነች ፍስሐዬ ነች።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አንዲት አሜሪካዊት ተመራማሪ ተቃዋሚዎች በወረወሩት ድንጋይ ተገደለች። የኩባንያዎች ንብረቶችም እየጋዩ መሆናቸው ተዘገበ። ከአዲስ አበባ ወደ ጅቡቲ የሚያመራው የምድር ባቡር ስራ ተጠናቆ ተመረቀ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኤንቢሲ የተባለው የአሜሪካ ቴሌቪዥን ድረገጽ ኢትዮጵያ ውስጥ የመሬትና የፖለቲካ መብት በመጠየቅ በሚካሄደው ተቃውሞ አንዲት አሜሪካዊት ተመራማሪ በተቃዋሚዎች እንደተገደለች ዘግቧል። የተገደለችውም የተሳፈረችበት መኪና በድንጋይ በተደበደበበት ወቅት እንደሆነ ታውቋል። የካሊፎርኒያ ዩኒቨርሲቲ ዴቪስ ባለሥልጣኖች በገለጹት መሰረት ሸረን ግሬይ የእጽዋት ስነ ሕይወት የድህረ ዶክትሬት ተመራማሪ ነበረች። ተመራማሪዋ ባለፈው ማክሰኞ ከአዲስ አበባ ወጣ ብሎ በሚገኘው ቦታ የተገደለችው ከጥናቷ ጋር በተያያዘ ስብሰባ ላይ ለመገኘት በሄደችበት ወቅት ነው ሲል የካሊፎርኒያ ዩኒቨርሲቲ መግለጹን የኤንቢሲ ድረገጽ ጠቁሟል። ከሟቿ ጋር የነበረችው ሌላ የካሊፎርኒያ ዩኒቨርሲቲ ዴቪስ የእጽዋት ስነ ሕይወት ክፍል አባል ምንም አይነት ጉዳት እንዳልደረሰባት ዘገባው ጠቅሷል። የአካባቢው ነዋሪዎች በተናገሩት መሰረት ባለፈው ሳምንት ማብቂያ ላይ በኢሬቻ በዓል ወቅት በተነሳው ትርምስ ቢያንስ 55 ሰዎች ከተገደሉ በኋላ ተቃዋሚዎቹ ሌሎች መኪናዎችንም ሲያጠቁ ቆይተዋል። ግሬይ በጸረ መንግስት ተቃዋሚዎች ለመገደል የመጀመሪያዋ የውጭ ሀገር ተወላጅ ሆናለች ይላል የኤምቢሲ ቴሌቪዥን ድረገጽ። ቢቢሲ የዜና አገልግሎት ደግሞ በኦሮሚያ ተቃውሞ በቀጠለበት በአሁኑ ወቅት ቢያንስ 10 የሚሆኑ የውጭ ሀገር ተወላጆች የንግድ ተቋማት የሚገኙባቸው ኩባንያዎች ንብረቶች እንደተዘረፉና በእሳት እንደጋዩ የኢትዮጵያ መንግስት መግለጹን ጠቅሷል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ጌታቸው ረዳ አሁን የቀጠለውን የኃይል ተጠቃሚነት ተግባር የሚያካሂዱት የተደራጁ ወንጀለኞች ናቸው እንጂ የጸረ መንግስት ተቃውሞ አካል አይደለም ማለታቸውንና ጉዳት በማድረስ ላይ ያሉት ሰዎች የቤንዚን ቦምብ ይዘው በሞተር ብስክሌት እንደሚደርሱ ሚኒስትሩ መግለጻቸውንም የቢቢሲ ዘገባ ጠቅሷል። የኢትዮጵያ የሃይማኖት ተቋማት ጉባኤ ደግሞ ህዝቡ እንዲረጋጋና ብሔራዊ ውይይት እንዲደረግ ጥሪ ማቅረቡን የቢቢሲው ዘገባ ጨምሮ ገልጿል። ዋሽንግተን ፖስት ጋዜጣ በበኩሉ ባለፈው ረቡዕ በኦፊሴል ስለተመረቀው የኤሌክትሪክ ባቡር ባወጣው ጽሑፍ ከአዲስ አበባ ወደ ጅቡቲ ወደብ የ470 ማይሎች ወይም የ756 ኪሎ ሜትር ርቀት የሚጓዘው ባቡር የተሰራው በቻይና እንደሆነና ለውጥኑ ከወጣው 3.4 ቢሊዮን ዶላር 70 ከመቶ ከቻይና የወጪና ገቢ ባንክ በተገኘ ብድር እንደሆነ ገልጿል። በየብስ የተከበበችው ኢትዮጵያ 90 ከመቶ ገቢና ወጪ ንግድ የሚያልፈው በጅቡቲ በኩል ሲሆን ዋናው የውጭ በሯም እሱ ነው። የኢትዮጵያው የባቡር ውጥን ሀገሪቱን ከእርሻ ኢኮኖሚ ወደ ምስራቅ አፍሪካ የኢንዱስትሪ ማዕከልነት ለመቀየር ከታቀዱት ግዙፍ ውጥኖች አንዱ እንደሆነም የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ኢኮኖሚያችን በአፍሪካና በዓለም ደረጃ በፍጥነት እያደጉ በመሄድ ላይ ካሉት ኢኮኖሚዎች አንዱ ነው። ባቡሩ ከፍተኛ ብዛት ያለውን ጭነት ሲያመላልስም የበለጠ ዋጋ ይኖረዋል ሲሉ የምድር ባቡር ውጥን ኃላፊ አቶ መኮንን ጌታቸው መናገራቸውን ድረገጹ ጠቅሷል። እንደ አውሮፓ አቆጣጠር ከ2005 እስከ 2015 ዓመተ ምህረት በነበረው ጊዜ ውስጥ የኢትዮጵያ ኢኮኖሚ በአመት በአማካኝ በ10 ከመቶ ሲያድግ ቆይቷል። ሀገሪቱ ባገኘችው ስኬት ትኮራለች። ይሁንና በአምሳ ዓመታት ውስጥ ባልታየ ሁኔታ አስከፊ ድርቅ ከደረሰባት በኋላና በኦሮሚያና በአማራ ክልል በሚካሄዱ ተቃውሞዎች ምክንያት የእድገቱ መጠን ቀንሷል ይላል ጽሑፉ። ኢትዮጵያ ውስጥ ከባድ ድርቅ በደረሰበት ወቅት ለሕዝቡ ረድኤት ለማድረስ ሲባል የባቡር አገልግሎት ተጀምሮ በአስቸኳይ ከውጭ የተሸመተው ስንዴ ወደሚያስፈልጋቸው ቦታዎች ለማድረስ መቻሉን ጽሑፉ ገልጿል። ከአዲስ አበባ ወደ ጅቡቲ ሸቀጣሸቀጥ የሚያመላልሱ በቀን ከ1500 በላይ የጭነት መኪናዎች ሲተሙ እንደሚውሉ፣ ጉዞውም 2 ቀናት እንደሚወስድባቸው፣ የምድር ባቡሩ ስራ ሲጀመር ግን የጉዞው ጊዜ ወደ 12 ሰዓታት ይወርዳል። ፈጣኑ የተሳፋሪዎች ባቡር ደግሞ 10 ሰዓታት ብቻ ይወስዳል ሲል የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አውስቷል። አዲሱ የምድር ባቡር ሀዲድ የተካው እንደ አውሮፓ አቆጣጠር በ1894 ዓ.ም በፈረንሳይ የተሰራውን ጠባብ ሀዲድ ነው። ፈረንሳይ ጅቡቲን ትቆጣጠር በነበረችበት ጊዜ ማለት ነው። አዲስ አበባን ከጅቡቲ ጋር የሚያገናኘው የምድር ባቡር የመጀመሪያው ውጥን እንጂ የመጨረሻው እንዳልሆነ የኢትዮጵያ መንግስት ሲገልጽ፣ ተጨማሪ 1500 ማይሎች ወይም 2414 ኪሎ ሜትር የሚሆን ከኬንያ ከሱዳንና ከደቡብ ሱዳን ጋር የሚያገናኝ አገር አቋራጭ የምድር ባቡር መስመር እንደሚኖር ጠቁሟል። ይህም መላ አህጉሪቱን በባቡር መስመር ለማገናኘት ያለው እቅድ አካል እንደሆነም ገልጿል ይላል ጽሑፉ። ኢትዮጵያ ከብዙዎቹ የአፍሪካ ሀገሮች በበለጠ ግቡን ወደ ማሟላት የተቃረበችው ከቻይና በምታገኘው ትልቅ ድጋፍና ብድር ምክንያት መሆኑን ዘገባው ጠቅሷል። ቻይና በዓለም ደረጃ የምታፈሰውን መዋለ ንዋይ የሚከታተል ክፍል እንደሚለው ቻይና በኢትዮጵያ ባለፈው አስርተ ዓመት ከ20.6 ቢሊዮን ዶላር በላይ እንዳፈሰሰችና አብዛኛው ለመሰረተ ልማት ዝርጋታ፣ ለመንገድና ለባቡር ሀዲድ እንዲሁም ለቴሌኮሙኒኬሽን ስራ የሚውል በዝቅተኛ ወለድ የተሰጠ ብድር እንደሆነ የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ለመጀመሪያዎቹ 5 ዓመታት አዲሱን የምድር ባቡርን የሚያስተዳድረው የቻይና ኩባንያ ሲሆን ከዚያ በኋላ ሲሰለጥኑ የቆዩ ኢትዮጵያውያን ይረከቡታል። የባቡር ሀዲዱ መስመር የውጭ መዋለ ንዋይን በመጋበዝ ሀገሪቱን በኢንዱስትሪ ለማበልጸግ ያለው ስትራቴጂ ዋና አካል እንደሆነ፣ ይህ ስትራቴጂም ከአዲስ አበባ ወደ አዳማ በተደረገው የሙከራ ጊዜ እንደታየ፣ በባቡሩ ጉዞ መስኮት የሚታዩት የተለምዶ የእርሻ ቦታዎች ብቻ ሳይሆኑ እንደ አሸን እየፈሉ ያሉ የአበባ ተክሎችና ከሩቅ ከአዲስ ፋብሪካዎች እየተድቦለቦሉ የሚወጡ ጭሶች እንደሆኑ ጽሑፉ ያወሳል። የቻይና ሲሚንቶና የጫማ ፋብሪካዎች፣ የህንድ የመቀቢያ ቀለምና የጨርቃጨርቅ ፋብሪካዎች፣ በርካታ የቱርክ የንግድ ተቋማት ተመስርተዋል። ኢትዮጵያ ውስጥ የውጭ መዋለ ንዋይ ፍሰት ባለፉት 7 ዓመታት ውስጥ ከ108 ሚሊዮን ወደ 2 ቢሊዮን ዶላር ከፍ ብሏል። ይሁንና የዓለም ባንክ ባለፈው ዓመት ያወጣው ዘገባ ኢትዮጵያ የስራ ኃይሏን ከእርሻ ወደ ኢንዱስትሪ ለማሸጋገር በምታደርገው ጥረት ገና ብዙ እንደሚቀራት፣ በሀገሪቱ ካሉት የስራ ቦታዎች 80 ከመቶዎቹ አሁንም በእርሻ ላይ የተመሰረቱ እንደሆኑ፣ በአገር አቀፍ ደረጃ የስራ አጥነት መጠን 17 ከመቶ በአዲስ አበባ ደግሞ 24 ከመቶ መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የአርብ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። በኢትዮጵያ ወቅታዊ ሁኔታ ላይ የተካሄደ ውይይት ይቀርባል።
በኢትዮጵያ የተለያዩ ክፍሎች የተቀሰቀሰውን ሰፊ ተቃውሞ፣ የደረሱ ጉዳቶችን፣ ቀጣይ አቅጣጫና የመፍትሄ አማራጮችን ለመቃኘት የታለሙ ተከታታይ ውይይቶች አካል ነው። ተከታዩም አዲስ ራዕይ ለመጪዋ ኢትዮጵያ በሚል ርዕስ ኢትዮጵያ ከገባችበት አጣብቂኝ ትወጣ ዘንድ መንገድ ይሆናሉ ያሏቸውንና የዘለቄታውን የወደፊት አቅጣጫ የሚያመላክቱ ጭብጦችን ጨምሮ በእንግሊዝኛ ጽፈው ትናንት ለንባብ አበቁት አጭር ጽሑፍ መነሻነት ኢኒሽቲቭ አፍሪካ የሚባለውን የተቋቋመው ለትርፍ ያልሆነና መንግሥታዊ ያልሆነ ድርጅት የሥራ አስፈጻሚ ዳይሬክተር አቶ ክቡር ገናን አወያይተናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የውይይቱን ቀዳሚ ክፍል አሁን ያቀርባል።
አቶ ክቡር ገና፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ ይህ ድል ስለተሰጠኝ።
አቶ ክቡር፣ በትላንትና ዕለት አዲሲቷ ኢትዮጵያ አዲስ መንፈስ የሚል ዛሬ ከሚታዩት ችግሮች ከዚህ አጣብቂኝ መውጫ የሚሆኑና በዘለቄታውን በመፍትሄነት ሊታዩ ይችላሉ ያሏቸውን ባለ ስምንት ነጥብ ጽሑፍ ለአንባቢያን አቅርበዋል። አንኳር አንኳር ነጥቦችን አነሳለሁ። እስኪ የሚታወቅ ከሚመስለን የብዙዎችን ልብ ያቆሰለ ብዙዎች ጠዋት ማታ የሚጨነቁበት የሚመስለንን ያህል ከተፈጠሩት ግጭቶች ባሻገር ሰዎች የሞቱባቸውም ሆኑ የቆሰሉባቸው ሰላማዊ ሰልፍ የተወጣባቸውን ጊዜያዊ ምክንያቶች ከማየት ባሻገር በእርግጥ መሰረቱን በቅጡ እንረዳለን ወይ? እርስዎ እንደሚረዱት ምንድን ነው ችግሩ?
እንግዲህ ችግር ተብሎ የተቀመጠው በተለይ በመንግስት የተቀመጠው የመልካም አስተዳደር ችግር ነው ተብሎ ነው። እንግዲህ መልካም አስተዳደር ራሱ መተርጎም አለበት።
ምን ማለት ነው መልካም አስተዳደር?
መልካም አስተዳደር በመንግስት ሲገለጽ ከአስተዳደር ጋር በተያያዘ መልኩ ነው የሚቀመጠው። ማለት ሙስናን ለመቀነስ ወይም ደግሞ ለማጥፋት፣ አስተዳደርን የበለጠ ለማሻሻል ስልጣን ላይ የተቀመጠው ሰው ስልጣኑን በመጠቀም ቅልጥፍ ያለ አገልግሎት ለመስጠት የሚያስፈልግ ሁኔታም መቀመጥ አለበት ብሎ ነው እንግዲህ የሚያስቀምጠው። ነገር ግን መልካም አስተዳደር ከዛም በላይ ያልፋል፣ የፖለቲካንም ሁኔታ ይጠይቃል ማለት ነው። የፖለቲካን ሁኔታ ስንጠይቅ በአገሪቷ ውስጥ የስልጣን ሽግግር መለዋወጥ አለ ወይ? ምርጫ የምናየው አንዴ በ97 የተደረገው ምርጫ እንደሚታወቀው የሰጠውን አይነት ለውጥ ሊሰጥ በማይችል ሁኔታ ከዛ ወዲያ ተስተካክሎ ተቀምጧል። ስለዚህ የፖለቲካ ችግር የፖለቲካ መለዋወጥ እንዳይኖር አስቀምጧል። ሁለተኛ የህዝብ ተሳትፎን ስንወስድ ይህም ከመልካም አስተዳደር አንዱ አካል ሊሆን ይችላል። በተለይ ባለፉት 15-20 ዓመታት በተለያየ መልኩ ህዝብ ተሰባስቦ የራሱን ችግር በራሱ እንደዚሁም ከመንግስት ጋር ሊኖረው የሚገባውን ውይይት ለማድረግ የሚያስችል ሁኔታ ፈጽሞ አልነበረም። እንደሚታወቀው ሚዲያው ራሱ በራሱ እንዲታፈንና ከዛም በላይ ሁኔታዎችን ነጻ በሆነ መልኩ እንዳይገልጽ ተጽዕኖ ነበረበት። የመብትን ጉዳይ ስንወስድ ግለሰቡም ሆነ እንደዚሁም ደግሞ ከግለሰቡ ውጭ ሊነሱ የሚችሉ የመብት ጉዳዮች በዚሁ መጠበቅ አልተቻሉም። ከዛ ደግሞ ባሻገር ህግጋትን ወይም ደግሞ ፍትህን ስንወስድ እንደዚሁም የፍትህ መጓደል የፍትህ በአንድ በኩል ብቻ የመንግስትን ጥቅም ወይም ደግሞ የፖለቲካ ፓርቲን ጥቅም ብቻ በማተኮር የሚንቀሳቀስ የሚሄድ ሆኖ ታይቷል። እና እንግዲህ መልካም አስተዳደርን ስንል እነዚህን በሙሉ ሲያካትት አሁን ሊሰጥ የተፈለገው መልእክት ወይም ደግሞ ሊሰጥ የተፈለገው መፍትሄ ከአስተዳደር ጋር በሚቀርብ ሁኔታ ብቻ በመደረጉ ችግሩ አልተገለጸም ወይም ደግሞ ችግሩ በሙሉ በደንብ እንዲታይ አልተደረገም የሚል
እንደ ገለጹት የችግሩን ጥልቀትና መጠን መንግስት የሚረዳበት መንገድና በእርግጥ ህዝቡ የሚያነሳው ቅሬታ አለመጣጣማቸውን በጽሁፎም ይጠቁማሉ። ብዙዎችም ይህን ያነሳሉ። የመንግስት አስተዳደር ላይ ያሉ ወይም የኢህአዴግ አመራር አለማየታቸው ያሳዝናል የሚሉበትን አንድ ነጥብ ገፋ እናድርግ። ዛሬ ያለው አስተዳደራዊ መዋቅር አንድ ከመያደርግ ይልቅ የሚከፋፍል የበላይነትን የሚጭን እንጂ ነጻ የሚያደርግ እንዳልሆነ ይተቻሉ። ይሄ መሰረታዊ ጥያቄ ይመስለኛል በብዙዎችም በተለያየ መንገድ የሚነሳ ምናልባትም ለመፍትሄ ፍለጋውም በርግጥ ጥሩ መረዳትን የሚጠይቅ ነውና እስኪ ላይ ያብራሩልን። በዚህ በጽሁፎ የተጠቀሰውን
እንግዲህ ምንድነው በሚያስተያየት ፌዴራሊዝም የተባለውን የስርዓት ሲኖስ መገንዘብ ያለብን ምንድነው? ፌዴራሊዝም ባለበት መንግስት ውስጥ ችግሮች ይፈጠራሉ። መጠቀማቸውም አይቀርም። ምክንያቱም ሁሉም እዛ ፌዴራል ሲስተም ውስጥ ያሉት ግዛቶች የራሳቸውን ጥቅም ለማስጠበቅ በሚንቀሳቀሱበት ጊዜ ያልተጠበቀ ግጭትም እንበል ደግሞ አለመግባባት ይፈጠራል። እንግዲህ ምንድን ነው ለማለት እነዚህም ከሲስተሙ ጋር አብሮ መያዝ ያለባቸው ወይም ደግሞ በእንግሊዝኛ ብነት ኢንቱ አካውንት መወሰድ ያለባቸው ችግሮች አልተወሰዱም። ለእነዚህ ችግሮች መፍትሄ ይሆናል ተብሎ ቅድም እንዳልኩት የህዝብ ተሳትፎ፣ የመብት ጉዳይ፣ እንደዚህም የፍትህ ጉዳይ ባለመጠበብ እነዚህ ችግሮች እየሰፉ ሄዱ። በአንድ በኩል ደግሞ ምንድን ነው እየሰፉም እየሄዱ እየታወቁም እንዳልታዩ እንዳልታወቁ ይደረጋሉ። ለምሳሌ አሁን አንደኛው ለምሳሌ በቀላሉ ለመስጠት በጎንደር የተከሰተውን ችግር የወልቃይትን ችግር ልክ ባለፈው ወር የተከሰተ ችግር ሆኖ ነው የቀረበው። ነገር ግን የወልቃይት ችግር ገና ከመጀመሪያ እንደ ችግር ቀርቦ በተለያየ መንገድ ግን ሲታፈን ቆየ። ሲታፈን ደግሞ የቆየው ቅድም ካልኩት ጋር ልናያይዘው እንችላለን። ሰው እንዳይሳተፍ፣ ህዝብ እንዳይነጋገር፣ ሀሳብ እንዳይሻሸር የአንድ ወገን የሀይለኛው ወገን ብቻ ጥቅም እንዲጠበቅ ብቻ በመደረጉ ፌዴራሊዝም ደግሞ በፍጹም ሊኖር የማይችለው እንደዚህ አይነት ክስተት ሲኖር ነው። የአንድ ወገን የበላይነት ሲታይ፣ የአንድ ወገን ግፊት፣ ሌሎቹን የመጨቆን ግፊት ሲታይ ሊሰራ አይችልም። እና አንደኛው ችግር ለኔ በሚያስተያየት እንደነዚህ አይነት ችግሮች በየቦታው በመታፈናቸው በመባላቸው የመጣ ይመስለኛል።
ለሚነሱት ችግሮች ሁነኛ መልስ በመስጠት ፋንታ መፍትሄ በማፈላለግና የሚመለከተውን ጥያቄ ያነሳውን ህዝብ በማሳተፍ ፋንታ ጥያቄዎቹ እንዳልተነሱ እንዲዳፈኑ ይደረጋል እና አሁን በታየው መልኩ እንዲገንፍለው እንዲፈነዱ እንዲወጡ አስችለዋል ወይም አብቅተዋል እያሉን ነው።
ኢኮኖሚ ስመች ለምሳሌ ብዙ ጊዜ የሚነሳው በፓርቲ ስር የሚንቀሳቀሱ ድርጅቶች አሉ። በሁሉም በህወሓትም፣ በአማራውም፣ በኦሮሚያም እነዚህ ድርጅቶች የተለየ የማዛባት ችግር የማጣት ባህሪ ያላቸው በክልሎችም በኩል ወይም ደግሞ ባሉትም ክልሎች ውስጥ ሊያመጡ የሚችሉት የኢንቨስትመንት ሁኔታ ክልሎች እኩል እንዳያድጉ ሊያደርጉ ይችላሉ። የግሉን ንግድ እንቅስቃሴ በመጠኑም ቢሆን ይጎዳሉ። ምክንያቱም አብሮ የሚወዳደሩ አይነት ድርጅቶች ስለሚሆኑ በአብዛኛው ካየናቸው ውስጥ ለማለት ነው። ይሄ አያስኬድም ሲባል ብዙ ጊዜ ይነገራል። ግን በፍጹም ህዝብ እንዲወያይበት መፍትሄ ሊሆኑ ይችላሉ ተብለው እንኳን ሊቀመጡ የሚችሉትን እንዳይቀርብበት ሁኔታ ነው ያለ። ስለዚህ ህዝብ እየፈራ እነዚህን ነገሮች በራሱ አንድ ሁለት በጓደኝነት ሲገናኝ ብቻ ወይም በቤቱ ብቻ የሚያወራው ሆኖ ነው የሚታየው። እና እንደነዚህ አይነት ችግሮችን ነው የምለው እንዳይወጡ በማድረግ ከባህሪ የፌዴራል መንግስት ከሚጠይቀው ባህሪ ውጭ ለመንቀሳቀስ ስለተፈለገ ይመስለኛል ይህ ችግር። እነዚህ ችግሮች መጡ የቻሉበት አንደኛው ምክንያት የማስቀመጠው ስለ ፌዴራሊዝም ያለን እውቀት በጣም አናሳ በመሆኑ በትምህርት ቤትም በኩል የሚሰጡት ትምህርቶች እነዚህን ሊያሳፉና ሊያዳብሩ የሚችሉ ሆነው ባለመውጣታቸው አሁን ላለንበት ችግር ልንዳረግ ቀርበናል እላለሁ።
መልካም። በርካታ ጥያቄዎች እንድናነሳ ይጠይቃል። የተነሱ ነጥቦች ራሳቸው ሌላ ጥያቄ ይወልዳሉ። እስኪ በጽሁፉ ጎላ ጎላ ያሉትን እናንሳ። የህዝብ ተሳትፎና አመኔታን ደጋግመው አንስተዋል። አሁን በሚታዩት ግጭቶች ሰዎች እየተገደሉ ነው፣ ንብረት እየወደመ ነው፣ እሳት እየተነሳ ነው። አንደኛው ጉዳት ሌላ ጉዳት እያስከተለና ወደ ተባባሰ አዝማሚያ እየሄደ መሆኑን እያየን ነው። በእርግጥ በስልጣን ላይ ያለው ኃይል ወይም ደግሞ በአመራር ላይ ያሉት ኃይሎች ይህን ሁኔታ በቅጡ ተረድተውታል ወይ? ከ ከአቶ ክቡር ጋር የጀመርነው ውይይት አልተቋጨም። አድማጮች፣ ለነገው መሰረቱ ዛሬ ነው ያሉበትን የጽሑፋቸውን መደምደሚያ አነሳለሁ። አንተ ምን ልታረግ ትፈልጋለህ ሲሉ አንባቢያቸውን ይጠይቃሉ። እርሶስ ምን ያደርጋሉ የሚለውን ጨምሬ ጠይቄያለሁ። አድማጮች፣ ታዲያ ለቀሪ ውይይት በሚቀጥለው ሳምንት ነው የምንመለሰው። አቶ ክቡር ገናን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
ክቡራትና ክቡራን አድማጮቻችን ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐዬና በሌሎች ባልደረቦቻችን ስም እንሰናበታችኋለን። ፕሮግራሙን የመራችልን ብርሃን ኃይሉ ነች። አስተናጋጃችሁ ሰሎሞን አባተና
ቆንጂት ታየነን። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና እደሩ። Thank you.